ክፍል ሁለት ፕሮግራማችን አሁን ይጀምራል። በመጽሐፍታለም ፕሮግራማችን በብርሃኑ ሰርጾ የተደረሰውን የደርግ የእስራት ዘመን መጽሐፍ ትረካ ክፍል 9 አሰምተን የተክላላ ፕሮግራማችን ፍጻሜ ይሆናል። ደራሲው በደርግ እስር ቤቶች በራሱና በሌሎች እስረኞች ላይ ይፈጸም የነበረውን ስየል ግፍ እና ሰቆቃ እንዲሁም ኑሮ በአይን እማኝነት የሚመሰክርበትና በውብ ቋንቋ የቀረበ መጽሐፍ ነው።
ከመጽሐፍ
በፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ሬዲዮ ተዘጋጅቶ የተቀነባበረ ፕሮግራም።
የደርግ የእስራት ዘመን ከብርሃኑ ሰርጾ 2000 ዓ.ም ክፍል 9
ያው አራተኛ ክፍለ ጦር እስር ቤት ታስሮ የነበረ የእስር ጓደኛችን ያጫወተኝን የደረሰበትን እንደዚህ አይነቱን በእስረኞች መካከል ያለ በነገር መወጋጋት አስታውሳለሁ። ሁኔታውን ያጫወተኝ እስረኛ በንጉሱ ዘመን በቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ተማሪ በነበረበት ጊዜ በተማሪዎች እንቅስቃሴ የታወቀ ተሳታፊ ስለነበረ ስሙ ባስቸጋሪነቱ በቀድሞ ባለስልጣኖች ዘንድ የታወቀ ነበረ። የንጉሱ የአገዛዝ ዘመን አልፎ ደርግ ስልጣን ላይ ወጥቶ የቀድሞውን መንግስት ባለስልጣኖች ቤተ መንግስት ካሰራቸው ከጥቂት ዓመታት በኋላ ይኸው በቀድሞ ተማሪዎች ትግል ውስጥ ታዋቂ የነበረ ሰው ከደርግ ጋር ሳይስማማ ይቀርና ተይዞ ቤተ መንግስት እስር ቤት ከቀድሞ የንጉሱ ባለስልጣኖች ጋር ይታሰራል። ከንጉሱ ባለስልጣናት መካከል አንደኛው በደንብ የሚያስታውሱት ስለነበሩ አንድ ቀን አንተ በእኛ ዘመን እንደዚሁ ፖለቲካ ውስጥ እየገባ ትታሰር አልነበረም ብለው ይጠይቁትና አሁን ትታሰር ነበር ይላቸዋል። ታዲያ ከዚህኛውም ከአዲሱ መንግስት ጋር አልተስማማህም ሲሉት አይ አልተስማማሁም ይላቸዋል። ከዚያ ከተልዳርገው በልተው አንተ እንግዲህ ካለፈው መንግስት ከዚህኛው መንግስት ጋር የማትስማማ ከሆን ከሰማያዊ መንግስት እንደሆነ ነው እንጂ ከምድራዊ መንግስት ጋር የምትስማማ አይደለህም ማለት ነው ብለው በነገር እንደወጉት አጫውቶኝ ነበር። በእስር ቤት ህይወት ውስጥ ኑሮው መራራ የሆነውን ያህል አስቂኝና አዝናኝ ነገሮችም ይፈጠራሉ። ቀደም ሲል እንደገለጽኩት አንዳንድ የተቸገሩ እስረኞች ለአንዳንድ ከበርቴዎች የጉልበት አገልግሎት በመስጠት ማለትም ተረኛ ቤት አጥጂዎች ሲሆኑ ቤት በማጽዳት ምግባቸው መጥቶ ስማቸው ሲጠራ አዲስ የመጣውን ምግባቸውን ተቀብሎ ባለፈው ቀን ምግብ መጥቶበት የነበረውን ሳህንና ቴርሞስ ፕላስቲክ መልሶ በመላክ እንዲሁም ምግብ ከመበላቱ በፊት ጠረጴዛ በማሰናዳትና ከተበላም በኋላ የተበላበትን ዕቃ በማጠብ እያገለገሉ የሚኖሩ ሲሆን የቃሉ ምንጭ ከየት እንደሆነ አላውቅም ግን በሌላው እስረኛ ዘንድ ስኩፒኒ ተብለው ነበር የሚጠሩት። እነዚህ እስረኞች ምንም እንኳን የጉልበት ሥራውን እንደ ቤት አሽከር ቀጥ ብለው በመስራት ቢያገለግሉም በምግብ በኩል ያላቸው መብት ከጌቶቻቸው ያላነሰ ነበር። ጠረጴዛውን በአግባቡ ደርድረው ምግቡን ሁሉ ካቀራረቡ በኋላ እንዳሽከር የተረፈ እንደሆን ወይም በኋላ ክበላለ ሳይባሉ እነሱም እኩል ጠረጴዛ ላይ ቀርበው ከነጌቶች ጋር ነው የሚበሉት። ትንሽ የሚለዩት እነጌቶች ከበሉ በኋላ ረጋ ብለው ቁጭ ብለው ቀድሞ በስልጣን ላይ በነበሩበት ዘመን ስላከናወኗቸው ተግባራትና ስለነበራቸው ሀብት ሲጨዋወቱ፣ ስኮፒኒዎች ግን የዚያን ጊዜ የተበላበትን ሳህን ማንኪያና ሹካ ለማጠብ መሄዳቸው ነው። ታዲያ ከእስረኞች መካከል አንዱ የአስር አለቃ የነበረ ከፍተኛ ችግር ደርሶበት ስኮፒኒነት ለአንዱ የከበርቴዎች ቡድን ያድራል። ጥቂት ወራት አብሯቸው እንደቆየ ያ በጉዳት ገርጽቶ የነበረ መልኩ እየታደሰና ሆዱ ሁሉ እየገፋ መጣ። እየቆየ ሲሄድማ ጭራሽ ከነሱ መካከል አንዱን መስሎ ቁጭ አለ። ይበልጥ እንዳለ በጣም ወፍራም ከነበሩትና ቦርጫቸው ጉልበታቸው ላይ ተወደቀው ከአንደኛው ጌታው ጋር ይቀራረብና ይቃለድ ስለነበር አንድ ቀን ከተለያየ አቅጣጫ መጥተው ሲተላለፉ የሱን ሆድ ከሳቸው እንብዛም አያንስ ስለነበር ሆነ ብሎ በሆዱ ሆዳቸውን ገፋ አደረጋቸው። የዚህን ጊዜ ጌቶች ዘወር ብለው ሆዳቸውን በእጃቸው መታ መታ እያደረጉ ስማ አስር አለቃ፣ ይሄ ቦርጭ እኮ ከስር ከመሰረቱ ሊሾ ሆኖ የተገነባ ነው እንጂ ከጊዜ በኋላ የመጣ የአሸዋ ግርፍ አይደለም ብለው እስረኞችን አስቀውበታል። ከዚያ በኋላ ስኩፒኒነት አድረው አምሮባቸው ቦርጭ ያወጡ እስረኞች ሁሉ አሸዋ ግርፍ ይባሉ ነበር። እስር ቤቱ በውስጡ የተገነባ የመጸዳጃ ቤት ስላልነበረው ትልቅ ችግር የሚያጋጥመው ከምሽቱ 4 ሰዓት አልፎ የእስር ክፍሉ በር ከውጭ ከተዘጋ በኋላ በህመም ምክንያት አንድ ሰው ሽንት ቤት መጠቀም የፈለገ እንደሆን ነበር። በእስር ቤቱ ደንብ መሰረት እስረኛ ሌሊት ከታመመ ከሁለቱ በሮች መካከል ባለው ክፍተት የታጠፈ ጋዜጣ ወደ ታችና ወደ ላይ በማውለብለብና ዘቡን በመጣራት በር እንዲከፍት መጠየቅ የተፈቀደ ቢሆንም ብዙ ጊዜ ዘቦቹ ተደላለው ከተቀመጡበት የዘብ መደብ ማማ ላይ ወርደው በር ከፍተው እስረኛ አጅበው ሽንት ቤት በራፍ ቆመው ጠብቀው መመለስ ደስ የማይላቸው ነገር ስለሆነ እሺ ብለው አይከፍቱም ነበር። እስረኛውም ቢሆን የእነሱን ጭካኔ ስለሚያውቀው ምናልባት ሳይከፍቱልን ቢቀሩ በሚል ለመጠባበቂያ አንድ ባልዲ እስር ክፍል ውስጥ ይቀመጣል። ያም ሆኖ ግን ማንም ቢሆን ለመጀመሪያ ዘቦቹን ሳይጠይቅና እነሱ አሉታዊ መልስ ካላገኘ በቀር መጠቀሙን አሳፋሪ ሆኖ ነበር የሚያገኘው። አንድ ቀን እንደዚሁ አንድ አንቱ የተባሉ ታዋቂ የቀድሞ መንግስት ባለስልጣን የነበሩ ሌሊት ላይ ሆዳቸውን ይታመሙና ወደ መጸዳጃ ቤት መሄድ ይፈልጋሉ። ከዚያ በደንቡ መሰረት ጋዜጣቸውን ሸብለው በቀዳዳ እያውለበለቡ በረጅሙ ዘር ማለት ይጀምራሉ። ከብዙ ጥሪ በኋላ ዘቡ ተቆጥቶ ምንድን ነው ምን ሆና ብሎ እስቲያው ማማው ላይ እንደተቀመጠ አመናጭ ቆት ይጠይቃቸው። እባክህን ሆዴን አሞኛል ይሉታል። መልእክቱ ክፈትልኝና መጸዳጃ ቤት መሄድ እንደሆነ በደንብ ያውቃል። ግን እንደማያውቅ ታዲያ የህመም ማስታገሻ ውጥህ አስተኛም እኔን ምን ትጨቀጭቀኛለህ ሲላቸው ነገሩ ያልገባው መስሏቸው እባክህ ተቅማጥ ይዞኝ ነው ይሉታል። አስተዛዝለው ዘቡ አሸዋፊ ቢጤ ኖሮ ዝም ብለህ ተኛ በአብዮት ዘመን ተቅማጥ የለም ቢላቸው ሰማ ወይ ተቅማጥማ በአብዮት ዘመን ነው እንጂ በእኛ ዘመንማ ምን ጭንቅ ኖሮ ተቅማጥ ይኖራል ብለው መልሰውለት ነገራቸው አስቆት ነው መሰለኝ በኋላ ከፍቶላቸዋል። የአራተኛ ክፍለ ጦር እስር ቤት በኋላ ላይ በቆርቆሮ ታጠረ እንጂ መጀመሪያ አካባቢ እስረኞቹ ያሉበት ክፍልና ቤተሰብ ምግብ የሚያፈትሽበት ቦታ የሚለየው በሽቦ አጥር ስለነበረ ቤተሰብና እስረኛው ምንም እንኳ መነጋገርና መገናኘት ባይችልም መተያየትና አልፎ አልፎም በእጅና በአካል እንቅስቃሴ ሰላምታና መልእክት መለዋወጥ ይችል ነበር። ታዲያ በዚህ መካከል የነበረው ቲያትርና ያለመግባባት በጣም የሚያስጠቅ ነበር። የሩሲዎቹ ባለስልጣኖች ሴቶች ልጆች ሊጠይቋቸው ሲመጡና ወላጆቻቸው በር ላይ ቆመው ሰላምታ ሲሰጣጡና መልእክት ሲለዋወጡ ሲሞክሩ፣ ወጣቶቹ እስረኞች ደግሞ ታጥር ማዶ ያሉትን ልጆች ወላጆቻቸው ጀርባ ቆመው እጃቸውን በማውለብለብ ሰላምታ ሰጥተው ደስ ይላቸው ነበር። አንዳንዶቹማ የእገሌ ልጅ እኔን ለመጠየቅ ነው እንጂ አባቷን ለመጠየቅ አይደለም የምትመጣው እስከ ማለት ይደርሱ ነበር። የእስር ቤቱ በሽቦ ታጥሮ በነበረበት ጊዜ ምግብ የሚያቀርበውን የቤተሰብ አባል ማየቱ በአንድ በኩል የሚያስደስት ሲሆን፣ በሌላ በኩል ደግሞ በምልክት የመነጋገሩ ጉዳይ በእስረኛውና በቤተሰቡ መካከል በቅድሚያ የተጠናና በደንብ ሊግባቡበት የሚያስችል ቋንቋ ሳይሆን የሙከራ በመሆኑ ያልታሰበ ችግር ያስከትል ነበር። በአንድ ወቅት አንድ የቀድሞ ባለስልጣን የነበረ እስረኛ ዘመዶቹ ሁሉ መታሰሩን ሰምተው በገጠር ባለቤቱን ሊያዩዋት እንደመጡ በዚያች በሳምንት አንድ ቀን ብቻ በተፈቀደችልን የአምስት መስመር ደብዳቤ ተነግሮ ስለነበር ዘመዶቹ እሱ ባለመኖሩ በስልጣን ላይ በነበረበት ዘመን ያገኙት የነበረው መስተንግዶ ተጓድሎባቸው እንዳይበደሉ ብሎ ነው መሰለኝ ባለቤቱ በደንብ ሁሉን ነገር አሟልታ እሱ ሳይታሰር እንደነበረበት ዘመን እንድታስተናግዳቸው ይፈልጋል። መቼም በሀገራችን የሚወዱት የሚያከብሩትና የሚቀርቡት እንግዳ ሲመጣ እንዳቅሙ መጠን ፍሪዳ ጥሎ ያ ካልተቻለም ጠቦት አርዶ ማስተናገድ ያለ ነውና፣ እስረኛው የቀድሞ ባለስልጣን ባለቤቱ ለመጡት ዘመዶች በጋርዳ እንድታስተናግዳቸው መልእክት ማስተላለፍ ይፈልጋል። ጥቂት ካሰላሰለ በኋላ ያው ሁለቱም ሊግባቡበት የሚችሉት የመሰለው ምልክት በአንድ እጁ ግንባሩን ወደኋላ ገፋ አድርጎ ይዞ በሌላ እጁ ደግሞ ቢላ እንደያዘ በማስመሰል አንገቱን የመገዝገዝ ምልክት መስጠት ስለነበረ ያንን ያደርጋል። በዚህ ጊዜ የደርጉን ጭካኔ ደጋግማ ያየችውና በየጊዜው እስረኛ ከእስር ቤት ተወስዶ እርምጃ ተወሰደበት ሲባል የምትሰማው ሚስት ባሏ አንገቱን ወደኋላ ገፋ አድርጎ ይዞ በመገዝገዝ በግ ለዘመዶቹ እንድታርድላቸው ያስተላለፈውን መልእክት ወስደው ሊያርዱን ነው ብሎ ምልክት የሰጣት ይመስላትና እዚያው ስንት ጠባቂ ወታደርና ምግብ አቅራቢ ቤተሰብ በተሰበሰበበት እሪ ብላ መሬት እየተንከባለለች ለቅሷን ታቀልጠዋለች። አካባቢዋ ያሉት ምግብ አቅራቢ ቤተሰቦች ምን እንደሆነች ግራ ገባቸው ሲጠይቋት እስረኞቹን በሙሉ ሊገድሏቸው ነው ብላ ትነግራቸዋለች። መቼም እንደዚህ ያለ የጭንቅ ጊዜ ወሬውን ከየት እንዳመጣችው መጠየቅና ማጣራት ወደ በኋላ ላይ ሲረጋጉ ትዝ የሚል ነገር እንጂ ወዲያው የሚመጣ ሐሳብ ስላልሆነ ከየት እንዳገኘችውና እንደሰማችው ሳይጠይቁና ሳያጣሩ አንዳንዶቹ አጅበዋት ለቅሶ ይጀምራሉ። አቶ ባል ሚስቱ ከሽቦ ማዶ እየተንከባለለች ስታለቅ ሲያይና የእሱን መልእክት በተሳሳተ መንገድ ተርጉማው መሆኑን ሳይገባው ምን ሰምታ ነው ብሎ እስር ክፍሉ በራፍ መንቆራጠጥና ማማ ላይ ያለውን ዘብ እየተጣራ እባክህ ባለቤቴ ምን እንደነካት ጠይቅልኝ ይላል። ብቻ እስረኛውም ቤተሰቡም ጠባቂዎችም ሲረበሹ የጥበቃው ኃላፊ በመሃል ይገባና ነገሩን አረጋግቶ ያችን እሪ ብላ ነገሩን ያነሳሳች ሴት ወደ ጎን ለብቻ ወስዶ ለምን እንደምትጮህ ሲጠይቃት ባለቤቷ ሊታረዱ መሆኑን በምልክት እንደነገራት ትመልስለታለች። ከዚያ የጥበቃ ክፍሉ ኃላፊ እሳት ለብሶ እሳት ጎርሶ በአንድ መኮንንና በአምሳ አለቃዎቹ ታጅቦ ሲሮጥ ወደ እስር ክፍሉ ይመጣና ባለቤቷን ወደ በራፍ አስወጥቶ ሊገሉን ነው የሚል ወሬ ከየት አምጥተህ ነግረሃት ነው ቤተሰቡን ሁሉ የምትረብሸው ብሎ ይጮህበታል። እስረኛውም ምንም እንደዚህ አይነት ነገር አልተናገርኩም ብሎ ሲመልስ ኃላፊው አንገትክን እየገዘገዝክ ምልክት እንዳስተላለፍክላት ነግራናለችና ይህንን ወሬ ከየት እንዳመጣ ደርግ ምርመራ ክፍል አስተላልፈን እዚያው ታስረዳለህ እንጂ ይህ ጉዳይ ከእኔ ስልጣን በላይ ነው ብሎ አሰራርቶ ይፎክርበታል። ከዚያ እስረኛው ያስተላለፈው መልእክት ትዝ ብሎት በጽሞና ለእስር ቤት ኃላፊው ዘመዶቹ ገጠር መምጣታቸውን ስለነገረችው አንገቱን በመገዝገዝ መልእክት የሰጣት በግ አርዳ እንድታስተናግዳቸው ለማለት መሆኑን አስረድቶ የእስር ቤት ኃላፊውን ተመልሶ ሂዶ ውጭ እያለቀሰች ተጠብቅ ለነበረችው ሚስቱ ምን ለማለት ፈልጎ እንደሆነ መልእክቱን የሰጣት አስረድቷል። ነገሩ በዚህ አብቅቷል። ስለ አራተኛ ክፍለ ጦር እስር ቤት በመግቢያው ላይ እንደገለጽኩት የእስረኛው መደብ የተለያየ በመሆኑ የሚመጣው ምግብ ልክ እንደ እስረኛው መደብ ከደረቅ ዳቦ በሻይ ጀምሮ ባለፎቅ ብሎ እስረኛው እስከሚጠራው ተደራራቢ ሆኖ በእያንዳንዱ ሳህን የተለያየ አይነት ምግብ የሚያካትት ሳህን ድረስ ነበር። አንዳንድ ዘመናዊ ከበርቴዎች ደግሞ ከተማ ውስጥ አሉ ከሚባሉት የአገር ባህልና የውጭ ሬስቶራንቶች ኮንትራክት ተይዞላቸው ነበር ምግብ የሚቀርብላቸው። በጣም የማይረሳኝ የምግብ አይነት ግን በአዲስ አበባ ከተማ ስንቅ የሚያቀርብ ዘመድ ለሌላቸው እስረኞች እዚያው አራተኛ ክፍለ ጦር አካባቢ የምትኖር አንዲት ቀላቢ የምታቀርበው ምግብ ነበር። ለዋጋው ርካሽነት ብላ ይሁን ወይም ሙያዋ ከዚያ በላይ የማያወላዳ ሆኖባት አላውቅም፣ ግን ሁል ጊዜ የምታቀርበው ከቀይ ስር የተሰራ ወጥ በእንጀራ ነበር። የቀይ ስር ስላችሁ ደግሞ የቀይ ስሩ እንደ አትክልት ሆኖ ደልደል ብሎ ከሌላ ነገር ጋር ተቀይቶ ተሰርቶ አይደለም። ቀይ ስር ብቻውን እንደ ድንች ወጥ ሆኖ ተሰርቶና በጣም ብዙ ውሃ ተሞጅሮበት ስለነበር የሚሰራው እንጀራውም በዚያ በቀይ ስር ውሃ ርሶ ቀይ ሆኖ ነበር የሚመጣው። አንዳንድ ቀን ደግሞ ሙያዋን ያሻሻለች እየመሰላት ነው መሰለኝ እንጀራውን ለብቻ ወጡን ለብቻ አድርጋ ትልከዋለች። እንዴት ሳይፈስባት ይዛው እንደምትበጣ እግዚአብሔር ይወቀው። ብቻ ልጆቹ ተረክበው ምሳቸውን ሲያቀርቡና ወጡን እንጀራው ላይ ሊያወጡ ሲሞክሩ ከመቅላቱ በስተቀር ልክ እንደ ውሃ ሸርጥ ብሎ ነበር የሚፈሰውና ወዲያው እንጀራውን ቀይ ፍስፍስ የሚያስመስለው። የተለያዩ አይነት ወጦች በባለፎቅ ሳህን ተሞልቶ የሚመጣላቸው ከበርቴዎችም ቢሆኑ የድሃው አይነት ችግር አይሁን እንጂ እዚያ ማሞቂያ ምድጃ በሌለበት እስር ቤት ችግር ያጋጥማቸው ነበር። በመጀመሪያ ሲመጣላቸው በምሳ ሰዓት ላይ በደህና ሁኔታ ቢበሉትም ማታ ራታቸውን ሊበሉት ሲሉ ያ በአገራችን ጥሩ የምግብ አይነት የሚባለው ቅቤና ቅባት የበዛበት ምግብ ውሃና ቅባት ወገን ይለዩና ቅባቱ ከወጡ በላይ እንደ ሰሜን በረዶ ተጋግሮ መንሳፈፍ ይጀምራል። እንደዚህ አይነቱ ምግብ የሚመጣላቸው ሶስት አንድ ላይ የሚመገቡ ሰዎች አብረውን ነበሩ። አልፎ አልፎ አንዳንድ ሰዎችን አብረዋቸው እንዲበሉ ይጋብዛሉ። የሚገርመኝ ነገር ታዲያ አንድም ቀን በምሳ ሰዓት ሰው ጋብዘው አያውቁም። ሁል ጊዜ የሚጋብዙት በራት ሰዓት ነበር። አንድ ቀን አንዱን ጓደኛችንን እንደተለመደው ራት አብሯቸው እንዲበላ ጋብዘው ስለነበር የራት ሰዓት ደርሶ እንዲመጣ ብንጠይቀው ዛሬ እነገሌ የበረዶ ቋጥኝ አይስበርግ መስበር እንዳግዛቸው ጠርተውኛልና ከእናንተ ጋር አልበላም ብሎናል። ከዚያ በኋላ ያ ቡድን ለእራት ጠርቶት የሚሄድ እስረኛ የበረዶ ቋጥኝ ተበራ ሄደ ይባል ነበር። ለረጅም ጊዜ የእስር ቤቱን ኃላፊዎች ምግባችንን ለማሞቂያ የኤሌክትሪክ ምድጃ በገንዘባችን ገዝተን እንድንጠቀም ከቻሉ እንዲፈቅዱልን፣ ከስልጣናቸው በላይ ከሆነም የእስረኞች ጥበቃ የበላይ አካል ለሆነ ለአብዮታዊ ዘመቻና ጥበቃ መምሪያ አቅርበው እንዲያስፈቅዱልን ስንጎተጉታቸው ከኖርን በኋላ ወደ መጨረሻዎቹ ዓመታት አካባቢ በገንዘባችን ገዝተን እንድናስገባ የመብራቱን ሂሳብ ግን እስር ቤቱ እንዲችል ተፈቀደልንና እያንዳንዱ ክፍል በእስር ክፍሉ ውጭ ግድግዳው ጥግ እንደ ታዛ ቢጤ ልዩ ቦታ ተዘጋጀለትና ለጽዳቱም እንዲያመች ተብሎ ከመሬቱ በላይ በጣም ደቃቅ አሸዋ ተነስሶበት ሁለት መጣጃ ያለው የኤሌክትሪክ ምድጃ ገባልን። ምድጃው የሚለኮስበትና የሚጠፋበት ሰዓት ባንድ ጊዜ ስንት ሰኞች ወጥተው ማሞቅ እንዳለባቸው እንዴት እንደሚጸዳ ሁሉ ሳይቀር ደንብና ፕሮግራም በጥንቃቄ ወጥቶለት ስራውን ጀመረ። መቼም የምድጃው መግባት በእስረኛ ህይወት ላይ ያመጣው ለውጥ ቀላል አልነበረም። ብዙ እስረኞች ቀዝቃዛ ምግብ ከመመገብ ተገላግለው የሞቀ ምግብ ማግኘት ጀመሩ። አንዳንዶች ምርጫ አጥተው በግድ ቀላቢ ዘንድ ይበሉ የነበሩ እስረኞችም ራሳቸውን ነፃ ወጡና የራሳቸውን ዳቦ ገዝተው በሻይ መመገብ ጀመሩ። በዚሁ ሰሞን ነው ታዲያ አንድ ቀን እነዚያ ሁሉ ጊዜ ዳቦ በማርማላታና በማርጋሪን አድርገው በሻይ እየማሉ ይመገቡ የነበሩ አንድ ላይ የሚመገቡ አራት ጓደኛሞች የምግብ ፕሮግራም ለውጥ ማድረግ ፈለጉና ከገንዘባቸውም ከማጥገቡም አንፃር ሰፊ ክርክርና ውይይት ካደረጉ በኋላ ሁል ጊዜ ለማግኘት ይመኙት የነበረውን የእንቁላል ጥብስ ለመብላት ስምምነት ላይ ይደርሳሉ። ከዚያ ባንድ በሚያውቁትና ቤተሰቡ አዲስ አበባ ባለ ወዳጃቸው አማካይነት 8 እንቁላል ተገዝቶ እንዲመጣላቸው አደረጉ። ምንም እንኳን አንዳንድ የተሟላላቸው ሰዎች አልፎ አልፎ የእንቁላል ጥብስ ይመጣላቸው የነበረ ቢሆንም ከቤት ተሰርቶ ተጉዞ መጥቶ በሚበላበት ሰዓት ቀዝቅዞ ለዛው ሁሉ ጠፍቶ ስለነበር የሚደርሰው ትኩስ የተጠበሰ እንቁላል ሳንድዊች እስር ቤት ማግኘት በጣም የሚያጓጓ ነበር። ያው የተለመደው የምሳ ሰዓት እየተቃረበ ሲሄድ አራቱም እስረኞች ዝግጅቱን በጋራ ጀመሩ። መቼም ሞቅ ያለ ክርክር በየደረጃው እየተካሄደ ነበር። እንቁላሉ እንዴት መሰበር እንዳለበት፣ እንዴት መመታት እንዳለበት፣ ምን ምር መጨመር እንዳለበትና መጠኑስ ምን ያህል እንደሆነ ስምምነት ላይ የደረሱት። ዘይቱን መጥበሻ ላይ አድርገው ትንሽ ከሞቁት በኋላ ያንን የተመታ እንቁላል ከመጥበሻው ላይ ሲያሳርፉት የፈሳለና ሽታው ሁላችንንም አወደን። እዚያች ጠባብ ቦታ ላይ ግን አራቱም ቆመው አፍጠው በጉጉት እየተጠባበቁና መመሪያ እየተሰጣጡ ነበር። አንደኛው ከሌሎቹ ትንሽ የምግብ አሰራር የተሻለ አውቃለሁ የሚል ስለነበረ ማንኛውም ክርክር ከተነሳ በኋላ እሱ የሚናገረው ቃል የመጨረሻ ውሳኔ ነበር። መቼም ስለማማሰሉ ስላገለባበጡ አንዱ ሌላውን ከምዚህ ግበር፣ ኖ ና፣ ከምዚህ አይተን እየተባባሉ እያደናቆሩንና በሽታው አንጀታችንን እያላወሱ አፋችንን በምራቅ ሲሞሉ ከዋሉ በኋላ በአንድ በኩል በሰለና የመገልበጫ ሰዓቱ ደረሰ። ከዚህም ላይ አንዱ በሹካ ተይዞ ይገልበጥ ሲል ሌላው በማንኪያ ነው መገልበጥ ያለበት ብሎ ሲከራከሩ ቆዩና በመጨረሻ የምግብ አሰራር አዋቂ ነኝ ባዩ ቆጣ ብሎ ይህንን ኃላፊነት ለእርሱ እንዲተውለት ሲናገራቸው ለቀቁለት። ሁሉም ከበው እያዩት መጥበሻውን ከእሳቱ ላይ ከፍ አድርጎ ብርቅ ያደረገና የተጠበሰው እንቁላል ከጢጡ አለመያዙን ለማረጋገጥ የመጥበሻውን እጀታ ይዞ እንደ ማሽከርከር ሲያደርገው የተጠበሰው እንቁላል መጥበሻው ላይ መሽከርከር ያዘ። ከዚያም የምግብ አሰራር አዋቂው ባለሙያዎቹ ጥብሱን ወደ ላይ ወርወር አድርገው ገልብጠው ሲቀልቡት እንዳየው አደርጋለሁ ብሎ ወደ ላይ ትክክል መወርወሩን ትቶ እጁ በጣም ወደ ኋላው ስላደላበት ያ ስንት ሰዓት የተለፋበት የስንቱን እስረኛ አንጀት ያላወሰና ቡድኑ በጉጉት ይጠብቀው የነበረ የእንቁላል ጥብስ በጠባሹ ትከሻ ላይ አልፎ አራቱም አባላት ሊቀልቡት ያደረጉት ከፍተኛ ሙከራ ሁሉ ከሽፎ እዚያ ለምድጃው አካባቢ ምቾት ተብሎ የተነሰነሰ ደቃቅ አሸዋ ላይ ሙሉ በሙሉ በፊቱ ጠፍ ብሎ ተደፋና ካሸዋ ተደባልቆ ተፍቆ እንኳ የማይበላበት ደረጃ ላይ ወደቀ። በዚህ ጊዜ እንኳን ምን ያህል ቆበልተ ነው ብለው አሰፍስፈው ይጠብቁ የነበሩ ባለንብረቶቹ ቀርተው አንዳንድ ወጣችንን ለማሞቅ ተራ ለመጠበቅ ባካባቢ ቆመን የነበርነው አንቀር ነበር። ባንድ ላይ በጦር ወይም በጩቤ እንደተወጋሰው የጣር አይነት ጩኸት ብለን ያሰማነው። ዘቡ ሳይቀር ጩኸቱን ሰምቶ ከፊት ለፊት ከማማው ላይ ሆኖ ምነው ጎበዝ ኮረንቲ ያዛችሁ እንዴ ብሎ ጠይቋል። ከዚያ በኋላ አንዳቸውም አንዲት ቃል አልተነፈሱም። ሁሉም ፊታቸውን ዞረው ሲሄዱ የምግብ አሰራር አዋቂ ነኝ ባዩ ብቻ መጥበሻውን ይዞ ትንሽ ቆም ብሎ አቀርቅሮ ያንን በማይነሳ አኳን ከአሸዋ የተቀየጠ የእንቁላል ጥብስ ከተመለከተ በኋላ ራሱን እንደዘቀዘቀ ወደ ቦታው ሂዶ ነጠላ ጫማውን ወርወር አድርጎ መኝታው ላይ ጋቢውን ሽፍንፍን ብሎ ተኛ። ብዙ ሁኔታውን ያዩ ሰዎች ነገሩ ስላሳዘናቸው ጉዳቱ የደረሰባቸውን እስረኞች ተከፋፍለው ወስደው አብረዋቸው ምሳ እንዲበሉ ለማድረግ ቢሞክሩም ሌሎቹ ሶስቱ ሄዱ እንጂ ጥፋተኛነት የተሰማው እስረኛ እንቢ ብሎ እስከ ራት ድረስ እንደተኛ ቆየ። ማን ያውቃል በዚያ በጋቢው ተሸፋፍኖ ትክክ እያለ ሲያለቅስ ይሆናል የቆየው። የምግብ ማቅረብ ነገር ሲነሳ የሚታወሱኝ ብዙ ነገሮች ቢኖሩም በጣም የሚያስደንቀኝ ግን አንዳንድ ጊዜ ስንቅ አቅራቢ ቤተሰቦቻችን ከእኛ ከእስረኞቹ ጋር በአንድ ባልታወቀ ኃይል መነጋገር የሚችሉ የሚያስመስሉ ሁኔታዎች ሲያጋጥሙ ነበር። ይሄ በፈረንጆቹ ቴሌፓቲ ሴንስ የሚሉት ከአምስቱ ነገሮችን የማወቅ ዘዴዎቻችን ማለትም ከመስማት፣ ማየት፣ መንካት፣ ማዳመጥና መቅመስ በተጨማሪ ሌላ ሲኖር በደንብ በሰው ልጅ ሁሉ ላይ ስላልዳበረ በአግባቡ አንጠቀምበትም የሚባለው ዘዴ በእስረኛና በቤተሰብ መካከል የተሻለ የዳበረ መስሎ ይታያል። በተለይ አንድ በጣም የቅርብ ጓደኛ የሆነ እስረኛ አንድ ሰሞን አንድ ነገር በጣም ይፈልግ ከሆነና ደጋግሞ ካነሳው እዚያው አካባቢ ሳይጠይቅ ከቤተሰቦቹ ይላክለት ነበር። አንዳንድ ጊዜማ ጭራሽ ቤተሰብ አስቦ ይልከዋል ተብሎ የሚታሰብ ነገር እንኳን አልነበረም አማረኝ የሚለው። ብዙ ጊዜ ገጠር አካባቢ የኖረና የአገር ቤቱ ኑሮ የተዋሃደው ስለነበረ የሚያነሳቸውና አማሩኝ የሚላቸው ነገሮች ከገጠር ሕይወት ጋር የተያያዙ ነበሩ። በጥቅምት አካባቢ የአተር እሸት አማረኝ ይላል። በክረምቱ አካባቢ ደግሞ ተነስቶ አሁን ጥሩ ሰዓት እንክርት ላይ አንድዶ የበቆሎ እሸት እየጠበሱ መቀመጥ ነበር ይላል። ከዘመን መካከል እንኳን ደጋግሞ የሚያንጎራጉረውና የሚወደው የጌታ መሳይ አበበን የባቄላው ጥርጥር የዛፎቹ ፍሬ የትም የትም ዞሬ ትዝ አለኝ አገሬ የሚለውን ነበር። አንድ ጊዜ በክረምት ውስጥ ከመሬት ተነስቶ ትኩስ የበቆሎ ጥብስ እንዳማረኝ ማለት አመጣ። ነገሩ ሊሆን የማይችል ነበር። ጥሬ በቆሎ ልከውለት ምን ላይ ሊጠብሰው ነው? ወይስ ጠብሰው ሊልኩለት ነው? ያም ቢሆን የበቆሎ እሸት ትኩሱን ሲበላ ነው እንጂ እቤት ጠብሰው ቢያመጡት እኛ ጋር ሲደርስ ስለሚቀሰቅስ ጣዕምም አይኖረው። ስለዚህ በእስር ቤቱ አነጋገር መሰረት በቆሎ እሸት አማረ መቻል ነው ብዬ ቀልጀበት ነገሩን ተው ነው። አንድ ቀን ምግብ ማምጣት የሱ ቤተሰቦች ተራ ሆኖ ያለ ወትሮው ሁለት ተርሞፍላስክ መጣለን። የተለመደው አንድ የቡና ተርሞፍላስክ ስለነበረ ዛሬስ ወተት ወይም ሻይ ተጨምሮልን ይሆናል ብለን ተቀብለን ቁጭ አደረግንና የምሳ ሰዓት ሲደርስ የተለመደውን የቡና ተርሞፍላስክ ስናቀርብ አዲሱንም ምን ይዞ እንደመጣ ለማወቅ ጓጉተን አብረን አቀረብንና ከፊት ስናደርገው ጭሱ ወለል ብሎ ይወጣል። ምንድነው ብለን ዘንበል ብናደርገው የበቆሎ እሸት ተፈልፍሎ ከተቆላ በኋላ ለካስ እኛ ዘንድ እስኪደርስ ድረስ እንዳይቀጠቅጥ ፍላስክ ውስጥ ተጨምሮ ኑሯል። የገረመኝ የባለቤቱ ዘዴኛነት ብቻ አልነበር። ከምትወደው ባለቤቷ ጋር እንዴት በሐሳብ ትገናኝ እንደነበረ ነበር። የዚህ አይነት ገጠመኞች በልብስም በሚያስፈልግም እቃ ላይ ያጋጥም ነበር። አንዳንድ ቤተሰቦችማ የልብ አውቃዎች ነበሩ። ቤተሰብ እስረኞችን ለመጠየቅ ሲመጣ ከሚያጋጥሙት ችግሮች መካከል አንዱና ዋነኛው የነበረው አንዳንድ እስረኞች ከህጋዊ ሚስቶቻቸው ሌላ ወዳጆች ስለነበሯቸው የሁለቱ ተቃራኒ ቡድኖች አንድ ላይ መምጣትና እዚያ እስር ቤት ሲገናኙ መጋጨትና መጣላት ነበር። በርግጥ የአራተኛ ክፍለ ጦር እስር ቤት እስረኞች የሚፈቀድላቸው ሁለት ምግብ አቅራቢ ብቻ ሲሆን እነሱም ቢሆኑ ፎቶግራፋቸው የተለጠፈበት የመታወቂያ ወረቀት ተሰጥቷቸው እሱን አሳይተው ነው የሚገቡት። አንዳንድ ጊዜ በአጋጣሚ የመታወቂያ ወረቀታቸውን ረስተው ቢመጡ ጠባቂዎቹ አይግደለም ይቺ ሰው ባለፉት 3 እና 4 ዓመታት ስትመላለስና ስትንቀሳቀስ እናውቃታለንና እናስገባት የሚል አስተያየት እንኳን አያደርጉም። ከዚያው ከበሩ ላይ ነው የሚመልሷቸው። ያላቸው ድል የሚያቀርብ ሰው ካገኙ ችግራቸውን አስረድተው የነሱንም ምግብ ይዘውላቸው እንዲገቡ ማድረግ ነው። እሱም ቢሆን ያለበት ጣጣ ምግቡን የሚያስገቡት ሰዎች ያልሰሩትንና ምን እንዳለበት የማያውቁትን ምግብ ለመቅመስ ፈቃደኛ የሆኑ እንደሆነ ነው። አብዛኛዎቹ እስረኞች ያቺን የምትፈቀድላቸውን ሁለት የፍንጭ አቅራቢ መታወቂያ ያገቡ ከሆኑ አንዱን ለባለቤታቸው አንዱን ደግሞ በቅርብ የሚገኙ እህት እናት ወንድም ካሉ ለነሱ ሰጥተው ተራ ገብተው እየተረዳዱ ፍንጭ እንዲያቀርቡላቸው ሲያደርጉ አንድ ከመታሰራቸው በፊት የቡና ቤት የነበራቸውና አንዳንድ ሰራተኛቸውን በወዳጅነት ይዘው የቡና ቤቱ ገንዘብ ያሽ አድርገዋት የነበሩ እስረኛ ግን የተሰጣቸውን ሁለት የፍንጭ ማቅረቢያ ካርድ አንዱን ለሚስታቸው አንዱን ደግሞ ለዚች ቡና ቤታቸውን ለምታስተዳድርላቸው ወዳጃቸው ነበር የሰጡት። ነገሩ ብዙዎቻችንን ይገርመን ስለነበር እንዴት አድርገው ለወዳጃቸው መታወቂያ ወረቀት እንደሰጡና ሚስታቸውስ ቢያውቁ ምን እንደሚፈጠር ብንጠይቃቸው ታውቃለች ግን እሷ በየቀኑ ከምትመላለስና ምግብ ከምታዘጋጅ አንድ ቀን እሷ ብታመጣና ሌላ ቀን ደግሞ ከሆቴል ቢመጣ ልታርፍ እንደምትችል ነገር ያስተላመነችበትና ስለተቀበለችው ነው ወዳጄ በሆቴል ቤቱ ሰራተኝነት ፍንጭ እንድታቀርብልኝ የተደረገው ብለው መለሱልን። ታዲያ እኚህ ሰው እስር ቤቱ በሽቦ በተከፈለበትና ዘመድ ማየት ይቻል በነበረበት ጊዜ ፍንጫቸውን ሚስታቸው የሚያመጡ ቀንና ወዳጃቸው የምታመጣ ቀን የሚያሳዩት ባህሪ የእስረኛው መዝናኛና መሳቂያ ነበር። ባለቤታቸው ትንሽ መጠጥ የማዘውተር ልምድ የሚታይባቸው ሲሆኑ አንዳንድ ቀን እንዲያውም ሞቅ ብላቸው መምጣታቸው ከሩቁ ሲታዩ በሚያደርጉት አንዳንድ ሁኔታ ያስታውቃል። እና ምግባቸው መጥቶ እስር ክፍል ውስጥ እንዳሉ ገና ስማቸው ሲጠራ የመጣቸው ወዳጃቸው ሲሆን ባለቤታቸው ለማወቅ ስለሚጓጉ ድብልቅልቅ ባለ ትግርኛና አማርኛ ማናት ማንያ እያሉ እየጠየቁ ነው ወደ በሩ የሚመጡት። ባለቤታቸው የሆኑ ቀን መቼም ቁጣቸውንና ስድባቸውን ገና ሴትዮዋ በመጀመሪያ እጅ ሲነሷቸው ይጀምራሉ። ሴትዮዋ ደግሞ ጥሎባቸው 10 ጊዜ ነጠላቸውን እያስተካከሉ ነው መቼም ወገባቸው እስኪቀነጠስ ድረስ ለጥ ብለው እጅ የሚነሷቸው። ተጠያቂው እስረኛ ታዲያ ሴትዮዋ እንደዚያ ተሽቆጥቁጠው እጅ ሲነሷቸው እሳቸው አንገታቸውን ብቻ ነበር በንቀት ትንሽ ዘንበል አድርገው ለቀረበላቸው ሰላምታ አጠፋውን የሚመልሱት። ሴትዮዋ ከዚያ እዚያው እንደቆሙ ደጋግመው ለጥ እያሉ እጅ ሲነሱና ጎንበስ ቀና በማለት የተበላሸውን ነጠላቸውን ሲያስተካክሉ ሰውየው ይናደዱና ዋይ እኔ ቤተክርስቲያን መሰልኳት አስተሬ የምትፈልገው ይሉና ንጭንጭ ብለው በጣሊያንኛ ቫቪያ ብለው የማሰናበት አይነት የማባረር ምልክት እጃቸውን ሲያወናጭፉ ሴትዮዋ ደግሞ የፍቅር እጅ መውለብለብ እየመሰላቸው ነው መሰለኝ ደጋግመው እጅ ይነሳሉ። የዚህ ጊዜ ሰውየው በጣም ይናደዱና ያለ የሌለ የጣሊያንኛ ስድባቸውን ያወርዱባቸዋል። አስካሮኛ ዲስክሪሲያቶ ዛሬ ደግሞ ሰክራለች መሰለኝ ይሉና ደጋግሞ ቫቪያ ብለው እጃቸውን ሲያወራጩ ሴትዮዋ እንደሆኑ ባላቸው እዚያ እስከቆሙ ድረስ ደጋግመው እጅ ይነሳሉ። በመጨረሻ እስረኛው ብስጭቱ ሲበዛባቸው የምግብ እቃቸውን ብድግ አድርገው ባፋን ኩሎ ዲስክሪሲያቶ እሞ ቶሎ አትሄድም እኮ እያሉ እያጠመጠሙ ወደ ውስጥ ይገባሉ። ደግነቱ ሴትዮዋ ከዚህ በኩል የሚወርድባቸውን ስድብ ያለመስማታቸው ሲሆን፣ እስረኛው ተመናጭቀው ፊታቸውን ዞረው ጉዞ ጀምረው ባያዋቸውም ሴትዮዋ እንደሆኑ እሳቸው ባያዩኝም ሁሌያቸው ያየኛል ብለው ነው መሰለኝ ለመጨረሻ ጊዜ ተጠያቂው እስረኛ በሌሉበት ለጥ ብለው እጅ ነስተው ተሰናብተዋቸው ይሄዳሉ። መቼም በአንዱ ቀን ባለቤታቸው ከመጡና ከጠየቋቸው በሚከተለው ቀን ወዳጃቸው እንደምትመጣ እርግጠኛ ስለሚሆኑ ከጧት ጀምሮ ነው አንዴ ጣላንኛ አንዴ ትግርኛ አንዴ አማርኛ ዘፈን ማንጎራጎር የሚጀምሩት። ይተጣጠባሉ፣ ይለጫጫሉ፣ ልብስ አንዴ አንዱን ለብሰው እንደገና ሌላ ይለዋውጣሉ። ታዲያ እስረኛው እያየ በዝግጅታቸው ይተቀባቸዋል። ገና ስማቸው ሲጠራ እንደ ትንሽ ልጅ እየበረሩ ነው የሚወጡት። ግን እርግጠኛ መሆን ስለሚፈልጉ ማናት እያሉ ነበር በር ላይ የሚደርሱት። ብዙ ወጣት እስረኛ ምን እንደሚሉ ለመስማት ከኋላቸው ተከትሏቸው ነበር ወደ በሩ የሚወጣው። እሳቸው እንደሆኑ ያችን አጭር ጊዜ ማሳለፍ የሚፈልጉት ወዳጃቸውን በማየት እንጂ ማን ከኋላቸው እንደተከተላቸው በማጣራት ስላልሆነ ዘወርም የሚሉበት ጊዜም አልነበራቸውም። ሴትዮዋ ደግሞ የሚወዱትን ልብስና አለባበስ በደንብ ታውቃለች መሰለኝ በጣም ተውባ ነበር የምትመጣው። ገና ሲያዩዋት በረጅሙ የተነፍሱና ዛሬ ደግሞ ምን መስላለች? አበባ ነው እኮ የመሰለችው። ማማሚያ አቲማሬ ምን አባቴ ላርግሽ ብለው ልክ አጠገባቸው ሆና የምትሰማቸው ይመስል ማውራት ይጀምራሉ። አዲስ እኮ ሊና እንዴት ይሆን የምትኖሪው? የኔን አታንሺው። መቼ ይሆን የምንገናኝ? ይሄ ስካሮኛ ደርጊ ደርጋይሉ በኔና አንቺ የተጫወተብን ብለው ይማረራሉ። በተናገሩ ቁጥር እጃቸውን አንዴ ልባቸው ላይ እያሳረፉ አንዳንዴ ደግሞ ከንፈራቸው ላይ እያሳረፉ የመሳም ምልክት እያሳዩ አንዳንድ ጊዜ ደግሞ ሁለቱንም እጃቸውን ወደ ሰማይ እየዘረጉና አምላክን እንደሚለምን ሰው ነው የሚናገሩት። መቼም እንደማያልፍ የለ ሰዓቱ ይደርስና መሄጃዋ ሲደርስ እንደገና አንቲ ማሬ አንቲ ሽኮሪና መሄጃ ደረሰ ወይ? ሂጂያ ሂጂያ። እኔ ደግሞ አሞ እኔ አንተ አይክብል እንግዲህ ምን አደርግሻለሁ እስቲ ደናግቢልኝ እያሉ እጃቸውን እያውለበለቡ ከዓይናቸው እስክትጠፋ ይመለከቷትና በመጨረሻ ዘንቢላቸውን ከእግራቸው ስር አንስተው ደርጉን ዚያ ደርጊ ባፋን ኩሎ ስካሮኛ ምን አለበት አሁን ቢፈታኝ ምን አረኩ እኔ ነጋዴ እንጂ ፖለቲከኛ አይደለሁ እያሉ እያተመተሙ ወደ ቦታቸው ይመለሳሉ። እኒህ እስረኛ ደርጉን በጣም የሚጠሉትና የሚያማርሩት ወይ መታሰራቸው በጣም የሚሰማቸው ወዳጃቸው መታ ጠይቃቸው የተመለሰች ቀን ነበር። ሌላው የተለመደ አስቂኝ ነገር ደግሞ እስረኛው በራሱ የመቀለድ ባህሪው ነበር። ቀደም ሲል እንደገለጽኩት በየሁለቱ የእስር ክፍሎች ለመጸዳጃ የሚያገለግሉት በሁለቱ የእስር ክፍሎች መካከል የሚገኙት አራት የመጸዳጃ ክፍሎች ሲሆኑ ከነዚህም መካከል አንዱ ከላይ የመታጠቢያ ቧንቧ ተገጥሞለት እንደ አካላት መታጠቢያና ለውሃ ሽንት ብቻ ስለሚያገለግል ሌሎቹን ሶስት ክፍሎች በአግባብና በተራ መጠቀሙ የግድ ነበር። በተለይም ጠዋት የእስር ክፍሉ ሲከፈትና ማታ ከመዘጋቱ በፊት ሁሉም እስረኛ የመጸዳጃ ቤቶቹን መጠቀም ስለሚፈልግ ወረፋው ረዘም ይል ነበር። የዚህ አይነቱ የሰው ብዛት ደግሞ ተራ ሊያምታታ ስለሚችል እስረኛው በስምምነት ያወጣው ደንብ ነበረ። ይኸውም በመጨረሻ ወደ ተራ መጠበቂያ ቦታ የሚደርሰው እስረኛ የመጨረሻው ተረኛ ማን መሆኑን ማወቅ ስላለበት እንደደረሰ የመጨረሻ ብሎ ሲጠይቅ የመጨረሻው ሰው እጁን ብድግ አድርጎ ማንነቱን ሲገልጽለት ከሱ ቀጥሎ ተረኛ መሆኑን አውቆ ተራውን መጠበቅ ይጀምርና ሌላ አዲስ ወረፋ ጠባቂ መጥቶ የመጨረሻ ብሎ ሲጠይቀው እሱን በተራው በእጁ ምልክት ሰጥቶ ለሚከተለው ተረኛ ወረፋውን አሳውቆ ተራውን ይጠብቃል። ታዲያ በእንደዚህ አይነቱ የወረፋ መጠበቅ ላይ አንዳንድ የቀድሞ ባለስልጣናት የነበሩ ሰዎች መጨረሻ ሆነው እያሉ አዲስ ሰው መጥቶ በደንቡ መሰረት የመጨረሻ ብሎ ሲጠይቅ እኔ ማለቱ ክብራቸውን የሚነካ ይንሰላቸው ወይም ያሳፍራቸው እንደው አላውቅም ዝም ይላሉ። በዚህ ወቅት አንዳንዱ ሰኛ አንዱን ሰው ዝም ብሎ ይመርጥና እንግዲያው ካንተ ቀጥሎ ነኝ ሲል የግዳቸውን በኩራት እኔ ነኝ የሚሉ ነበሩ። አንዳንዶቹማ የያዙትን ተዘራ ከመሬት ትንሽ ከፍ በማድረግ ብቻ ነበር መልስ የሚሰጡት እንጂ እኔ ማለት ያፍሩ ነበር። ብዙ ጊዜ እንደዚህ ተራ ተጠብቅ የማያቸው አንድ ጨዋታ የሚወዱ ሰኛ ዘወትር ሽንታቸውን ሸንተው ሲወጡ የሱሪያቸውን ቁልፍ እየቆለፉ ይኸውም ተስፋ ነው እያሉ ነበር የሚወጡት። ታዲያ ይህንን ባሉ ቁጥር እዚያ ተራ ለመጠበቅ የቆመው እስረኛ ይስቅ ነበር። ነገሩ ስለተደጋገመብኝ አንድ ቀን እንደዚሁ እንደለመዱት ይኸውም ተስፋ ነው እያሉ ሲወጡ አገኘኋቸውና ነገሩ ምን እንደሆነ በጠይቃቸው ታሪኩን እስካሁን አታውቅም እንዴ ብለው ተገርመው የሚከተለውን አጫወቱኝ። በአንድ አካባቢ አንድ ስል ብልት የሌለው ሰውና አንድ ብልቱ የሞተበት በፈረንጁ አባባል ሴክሹዋሊ ኢምፖተንት የሆነ ሰው ይኖሩ ነበር። መቼም ፉክክሩ በማንኛውም ሰው መካከል ያለ ስለሆነ በተገናኙ ቁጥር በነገር ይነካኩ ነበር። አንድ ቀን መንገድ ላይ ሲገናኙ በባህላችን ሰላምታ መለዋወጥ የተለመደ በመሆኑ ብልተ ሙቱ ሰው ስልቡን ሰላምታውም ስድቡም እንዳይቀርበት አድርጎ እንደምን አደርክ አያገል ሰፉ ይለዋል። ስልቡም ቀበል ብሎ ደህና አያሸትም ትርፉ ይለዋል። እሱም ቢሆን ከመሸከም በቀር መቼም ሊጠቀምበት እንደማይችል በሾርኔት ይነግረው። ከዚያ ብልተ ሙቱ ሰው ቀልጠፍ ብሎ ይኸውም ተስፋ ነው ቆሞ መሸናቱና ሸንቶ ማራገፉ ብሎ በቦታው ምንም ከሌለው ከግልፍ ወዳጁ የእሱ የተሻለ መሆኑን መለሰለት ብለው ታሪኩን ነግረውኝ እኔም ከዚያ በኋላ የተረቱ መነሻ ስለገባኝ ከሌላው እስረኛ ተጠይቼ መሳቅ ጀመርኩ። ለካስ እሳቸውም እስረኛውን ሸክም ትርፉ እንደሆነ ቆጥረውት ነበር ሁል ጊዜ ሽንታቸውን ሸንተው ሲወጡ ይኸውም ተስፋ ነው ይሉ የነበሩት። አንድ የማልረሳቸው እስረኛ ደግሞ ለዙፋኑ ወይም ለዘውዱ ከወረዱት ንጉሥ ይልቅ እኔ ወይም የኔ ቤተሰብ ነው ቀርብ ብለው የሚያምኑና ሲናገሩ ሁሉ ልክ እንደ ንጉሡ እኛ ብለው የሚናገሩ ነበሩ። እግዚአብሔር ያሳያችሁ፣ ንጉሡስ ስልጣን ላይ ሆነው እኛ ይሉ የነበሩት ሲናገሩ ራሳቸውን ብቻ ወክለው ሳይሆን መንግሥታቸውን ጭምር ስለሚወክሉ ነው ተብሎ ይነገረን ነበር። እኒህ እስረኛ ግን እዚያ ደረቅ ሲሚንቶ ላይ ከእኛው ጋር እየተንከባደሉ አንድ ጭፍራ እንኳ ሳይኖራቸው እኛ እያሉ ስለሚናገሩ የእስረኛው ሁሉ መሳቂያ ነበሩ። እሳቸውም ቢሆኑ የዋዛ ተረበኛ አልነበሩ። በነገር ሰውን ወጋ ማድረግ ይወዱ ነበር። አንድ ጊዜ አንድ እግሩ ሸፋፋ የነበረ እስረኛ ባጠገባቸው ሲያልፍ ልብ ብለው እግሩን ተመለከቱና በቀጥታ ሸፋፋ ብለው እንዳይጠሩት አቶ ጫማህን አለዋውጠህ ነው እንዲህ ያደረግከው ብለው ሲጠይቁት እሱ ግን ነገራቸው ስላልገባው ጎንበስ ብሎ ጫማዎቹን ተመልክቶ አረ በትክክል ነው ያደረግኩት ብሎ ሲመልስላቸው በልተው ያዘዋወርከው መስሎን ነው ብለው ትተውት ሄደዋል። እኒህ እስረኛ አንድ ጊዜ ደግሞ በደርግ ከተገደሉት ጠቅላይ ሚኒስትር እንዳልካቸው ጋር በቅርብ ይሰራ የነበረውንና የአዲስ ጌ ተወላጅ ነኝ የሚለውን አንድ እስረኛ ጠዋት ተነስቶ ባጭር ፒዣማ ወደ መታጠቢያ ቤት እፊታቸው ሲሄድ አጭር ቁመቱን ከርዳዳ ጸጉሩንና ፍርጥም ያለው ባቱን ተመልክተው ሌላውን እስረኛ ይሄን ሶኔ አዲስ ጌ ነኝ አላለም እንዴ ብለው ይጠይቁትና ተጠያቂውም አዎን አዲስ ጌ ነኝ ይላል ሲላቸው ታዲያ ምን ሆኖ ነው ባቱ እንደዚህ የተቋጠረው ብለዋል። በእሳቸው አስተሳሰብ አንድ ሰው የአዲስ ጌ ተወላጅ ከሆነ መልኩም ቅርጹም ቁመናውም የተስተካከለ እንጂ ቁመቱ ጉቶ አክሎ ባቱ መቋጠር የለበትም ማለት ነው። ስለዚህ እስረኛ ሌላ የሚያስገርመኝ ነገር ቢሆን ሰው መጽሐፍ ያነብካዩ ያለማለፋቸው ነበር። ታዲያ እስረኛው የሚያነበውን መጽሐፍ ለማንበብ ወይ ለመጠየቅ አይደለም የሚጠብቁ መጽሐፍ የያዘ ሰው ሲያገኙ ፈጋ ብለው እስቲ ስጠንና እናርመው ብለው ነው እንጂ ላንበው ብለው አይደለም የሚጠይቁት። እንደዚህ መሆናቸውን ሳላውቅ አንድ ጊዜ አንድ መጽሐፍ ሳለብ ጠጋሉኝና ስለምንድን ነው የምታነበው ብለው ጠየቁኝና ስለምን እንደሆነ ተመለስኩላቸው። በኋላ ስትጨርስ ስፈጠንና እናርመዋለን ብለውኝ በጥያቄ መልክ ሳይሆን በትዕዛዝ መልክ ነግረውኝ ሄዱ። እኔ ግን እናርመዋለን ማለታቸው የምር ስላልመሰለኝ መጽሐፉን ስጨርስ ለማንበብ የፈለጉ መስሎኝ ወስጄ ከሰጠኋቸው በኋላ ከሁለት ነው ከሶስት ቀናት በኋላ ምስጋና የለ፣ ስለ መጽሐፉ አስተያየት የለ፣ ብቻ መጽሐፉን አርመነዋል ብለው መልሰው ሰጡኝ። ከተቀበልኳቸው በኋላ መጽሐፉን ገልጬ ገጾቹን እመለከታቸዋለሁ። ልክ የተማሪ ደብተር እንደሚያርም ጥሩ አስተማሪ ሰርዘውና ደልዘው ግራና ቀኝ ባለው ህዳር ላይ ሁሉ አስተያየት ጽፈውበታል። ደግነቱ የተጠቀሙት በእርሳስ በመሆኑ ጊዜን ወስጄ በላጲስ አጸዳሁት እንጂ መጽሐፉን አበላሽተውት ነበር። በኋላ የደረሰብኝን ለአንድ ጓደኛዬ ባጫውተው በጣም አዝኖ ይቅርታ፣ የኔ ስህተት ነው፣ እንደዚህ አይነት ሰው መሆናቸውን ሳልነግርህ ቀርቼ ነው፣ አንተ አዲስ ስለሆን ቀዋስካቸው እንጂ ማንም መጽሐፍ አያውሳቸው ጸባያቸውን ስለሚያውቅ ብሎኛል። በእርግጥ ሰውየው በቀድሞ ዘመን በእንግሊዝ አገር አለ ከሚባል ዩኒቨርሲቲ የተመረቁ ናቸው። ግን ከዚያ መመረቃቸው ያገኙትን መጽሐፍ ሁሉ እንዲሰርዙና እንዲደልዙ ስልጣን የሚሰጣቸው አይመስለኝም። መቼም እኚህ ሰውዬ እንደ ልባቸው ነበር የሚናገሩት። የአራተኛ ክፍለ ጦር እስር ቤት የተሰራበት ቦታ የረግረግነት ጸባይ ስለነበረው እስረኞቹ የምንተኛባቸው ፍራሾች ከእስር ቤቱ ኃላፊዎች ፈቃድ በመጠየቅ በየተወሰኑ ሳምንታት ከክፍላችን አውጥተን እዚያው እስር ቤቱ ግቢ ከክፍላችን ፊት ለፊት የሚገኘው ባዶ አስፋልት ቦታ ላይ አስተተን ፀሐይ ካላስመታነውና የምንተኛበትንም ቦታ ካላናፈስነው በስተቀር ወለሉ ስለሚወረዛ የዚህ አይነቱን ፈቃድ ስናገኝ ሁሉም እዚያ ክፍል ውስጥ የሚገኝ እስረኛ ፍራሹን ማውጣት ግዴታው ነበር። ታዲያ ሁሉም እስረኛ ፍራሹን ሲያወጣ፣ እኚህ እስረኛ ግን ራሳቸው እንደዚህ አይነቱን ፍራሽ የመሸከም ስራ መስራትም ሆነ ወይም ደግሞ እኔ ደረጃዬ ለዘውዱ በጣም የቀረበ ስለሆነ ፍራሽ ተሸክሜ ማውጣት ክብሬን የሚነካና የሚያዋርደኝ ነገር ስለሆነ እባካችሁ አውጡልኝ ብለው ወጣቶቹን ተጠግተው መለመንን ሁለቱም ውርደት ይመስላቸዋል መሰለኝ ሁለት ሶስት ጊዜ የሰው መኝታ ሁሉ ሲናፈስ የእሳቸው ቦታ ባለመጽዳቱ አካባቢያቸው እየወረዛና መጥፎ ሽታም እያመጣ ነበር። አንድ ጊዜ የቤት ኃላፊ ሁኜ እንደዚሁ ፍራሻቸውን ሳያወጡ ተነባብተው በአካባቢያቸው ከሚተኙ እስረኞች ሁሉ ተቃውሞ እየደረሰ ስለነበረ የሚከተለው ጊዜ ፍራሻችንን ማውጣት ሲፈቀድልን በዋዜማው ወደኒሁ ሰው ዘንድ ሄጄ በማዕረጋቸው ጠርቼ ነገ ፍራሽ ማውጣት ተፈቅዶልናልና ባለፉት ሁለት ጊዜያትም ያላወጡ በመሆኑ አካባቢው እየወረዛ ከጎኖ ከሚተኙት እስረኞችም አቤቱታ እየቀረበ ስለሆነ እንዲያወጡ ስላቸው መጽሐፋቸውን እያገላበጡ ቀና ብለው እንኳ ሳያዩ ዝም ስላሉኝ ነገም ላያወጡ ይሆናል ብዬ ስለሰጋው ትንሽ ድንገት ቢሉ ብዬ እንደዚህ ከሌላው እስረኛ ቤቱታ እየቀረበ ነገም የማያወጡ ከሆነ ግን አስፈላጊውን እርምጃ እንዲወስዱ ለእስር ቤቱ ኃላፊዎች ሪፖርት አደርጋለሁ ስላቸው ቀና ብለው አዩኝና አንተ ደግሞ ሁል ጊዜ ሂትለርን ይመስል አልቲማተም መስጠት ትወዳለህ ብለው የመለሱኝን አረሳው። ደግነቱ ግን ማስጠንቀቂያ ሰራ መሰለኝ። በማግስቱ አንድ ሁለት አጠገባቸው የሚተኙ እስረኞች ፍራሻቸውን እንዲያወጡላቸው ለምነው አውጥተውላቸው ፀሐይ አስመጥተውና አራግፈው አስገብተውላቸዋል። ሳቸውን ደሆኑ ከፍራሻቸው ላይ እንኳን ብርድ ልብሳቸውን አላነሱ። እነዚያ ልጆች ናቸው ሁሉን ነገር ያከናወኑት። ያን ሁሉ ሥራ እንኳን ሰጥተውላቸው በመጨረሻው አመሰግናለሁ ማለት አያውቁም ነበር። በሳቸው አስተሳሰብ እሳቸው ለዘውዱ ቅርብ የሆኑ ሰው ስለሆኑ ማንኛውም እስረኛ እሳቸውን ማገልገል ግዴታው ነበር የሚመስላቸው። እስር ቤቱ ውስጥ ብዙ በእድሜ የገፉ አረጋውያንና የጤና ችግር ያለባቸው ሰዎች ስለነበሩ እስረኛው ያንን ሁኔታቸውን በመረዳት ከቤት ማጽዳት ተራ ውስጥ የማያስገባቸው ሲሆን፣ የፍራሽ ማውጣት ተራ ሲኖርም እርዳታ ባይጠይቁ እንኳ የእነዚህን ሰዎች ፍራሽ ያወጡላቸው ነበር። እነዚህ ሰዎች ግን ባይሸከሙ እንኳ ከሚያወጡላቸው እስረኞች ስር ስር በማለት አንዳንድ ነገር የሚያግዙና በመጨረሻም የረዷቸውን እስረኞች የሚያመሰግኑ ነበሩ።